ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ቢዝነስ ስራ ላይ የነበርኩት መስመር ኢንዱስትሪ የነበረ ከምላችሁ በላይ ካሳቢያው ልጠጣለሁ፣ ሲጋራ ጨሳለሁ፣ ቅማለሁ፣ በጣም እናደዳለሁ። ራሴን ለማጥፋት ሞክሬ ነበረ።
ኢየሩሳሌም የሕፃናትና ማህበረሰብ ልባት የተባለ ግብረሰናይ ድርጅት በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ናቸው ያላቸው ወጣቶች እያሰለጠነ የሚያግዝ መርሃ ግብር ዘርግቷል። እንግዲህ ከሰሞኑ ደግሞ የሽልማትና የእውቅና መሰናዶም ተደርጎ ነበረ። ከተሳታፊ ወጣቶች ጋር ያደረግነው ቆይታ በምሽቱ ይደመጣል። ይህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪያ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን ስለምትቆዩ አስቀድመን በእጅጉ እናመሰግናለን። ወደ ቀዳሚ መሰናዶ እንሻገር።
ቢዝነስ ስራ ላይ የነበርኩት
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀዳሚው መሰናዶ ስንሻገር ኢየሩሳሌም የሕፃናትና ማህበረሰብ ልማት የተባለ ግብረሰናይ ድርጅት በአስቸጋሪ የኑሮ ሁኔታ ውስጥ ነበሩ ያላቸውን የ91 ወጣት ሴቶችን ስልጠናና የመስሪያ ገንዘብ በመስጠት በተለያዩ ሙያ ማሰማራቱን ከሰሞኑ አስታውቋል። ድርጅቱ በቅርቡ ባዘጋጀው የማበረታቻ ሽልማት ላይ ቪኦኤ ያናገራቸው ወጣቶች ድጋፍና ስልጠናዎቹን ተጠቅመው ሕይወታቸውን ለማቃናት እየጣሩ እንደሆነም ተናግረዋል። አንዳንዶቹ ካለፈው የተሻለ ያሉትን ሕይወት መልክም አስቃኝተውታል። አስቴር ምስጋናው ናት ዝርዝሩን የምታጋራን።
መቅደስ እንደምትባል የገለጸችልን ወጣት በሴተኛ ዳሪነት ስራ ተሰማርታ እንደነበርና አስቸጋሪ የህይወት መስመር እንዳሳለፈች ትናገራለች።
ከማንም ላይ ሰራለው፣ ግን አንድ ብር ሲባል እያለቀ ምክንያቱም ብሩ 500 ራሱ ትቀበል ለሰከንድ ነው ያበረም ያለው ለእኔ ማለት ነው። ግን ምንም ነገር ጥቅም የለም። ከዛ ለመስመር ላይ የሰራው አጋጣሚ ፖሊሶች እንደዚህ ድርጅታል እንደዚህ ለምን አትገቡ አሉ።
ኢየሩሳሌም ሕፃናትና ማህበረሰብ ልማት የተባለ ድርጅት ሴተኛ ዳሪዎችን ጨምሮ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ሴቶችን መልምሎ ስልጠና ሲሰጥ የእድሉ ተጠቃሚ እንደሆነች ትናገራለች። ድርጅቱ በሰጣት የ20 ሺህ ብር መነሻ ገንዘብ ጸጉር ቤት እንደከፈተችና ውጤታማ እንደሆነችም ታብራራለች።
እዛ ከገባን በኋላ ትምህርታለን የመጡ ሁሉ አስተምረውናል። እዛ ውስጥ በሰላም እንደዚህ ደርሻለሁ። አመሰግናለሁ።
ልክ እንደ መቅደስ በአማራ ክልል በተለያዩ አካባቢዎች የሚገኙ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ 91 ሴቶችን ኢየሩሳሌም ሕፃናትና ማህበረሰብ ልማት ድርጅት ውስጥ ከ3-4 ወር ስልጠና ካገኙ በኋላ በሚፈልጉት ሙያ እንዲሰማሩ የ20 ሺህ ብር መነሻ ካፒታል እንደተሰጣቸው ይናገራሉ። ከመሸንቴ የመጣችው ለምለም አሰፋ ከሴተኛ ዳሪነት ህይወት ወጥታ ጸጉር ቤት ከፍታ ከሱ አልፎ ለወንድሟም የስራ እድል እንደከፈተ ተችለት ትናገራለች።
ወደ 3 ወር ስልጠና አለው። ያው በምትፈልጊው የሙያ ዘርፍ ትሰለጥኛለሽ። ልብስ ቤት፣ ጸጉር ቤት፣ በቃ የፈለግሽው የምትፈልጊው ይሄንን አድርጋለሁ። ከጤናሽን ከምንሽን አቅም የሚያስሄድሽን ይሰጡሻል። የስራ ዘርፍ አለው። መርጠሽ ትገቢያለሽ። ስልጠና 3 ወር ይሰጣል። ከዛ በኋላ ምግብ፣ አልባሳት በቃ አውጡን ደፍተን ነው ምግብን በቃ ማናደርገው። አሁን ከዛ ህይወት ስቀየር በቃ እረፍትን፣ ሰላምን፣ ጭራሽ ዘመድ ሄድሽ መጠየቅን በጊዜ መግባት በጣም ደስ የሚል ነው።
አንቺ ምን ሙያ መረጥሽ?
አሁን እኔ የመረጥኩት ጸጉር ቤት፣ የሴቶች ጸጉር ቤት እና በጣም ሰራለሁ። ጥሩ ነው እየሰራው ነው። እግዚአብሔር ይመስገን። አዎ ከፍቻለሁ። ወንድሜ ገጠር ነበር። ከሱ ለሱ ሁሉ አምጥቼ ወንዶች ጸጉር ቤት ስትራላይዘር እና ከሰዎች ላይ ማሽን ገዝቼ እሱ ራሱ ትምህርቱን ጨርሶ እዛ ነበረ አምጥቼ ለሱም ጸጉር ቤት ከፍቼለታለሁ። እነሱ የሰጡን የ20 ሺህ ብር እቃ ገዝተው ነው። ኖርማሊ ግን ከዛ ከእቃው ሌላ አንድ ካስክ ጨምሬያለሁ። ካስክ ዛሬ ስንት ብር ነው? በጣም ውድ ነው። ሲቀጥል ከዛ በኋላ ደግሞ ለወንድሜ ደግሞ የስራ እድል ፈጥሬለታለሁ።
የተሰጣቸውን ገንዘብ በአግባቡ ተጠቅመው በአንድ አመት ውስጥ የራሳቸውን ህይወት የቀየሩ አለፍ ሲልም ለሌሎች የተረፉ ሴቶች ህይወት የገመገመው ኢየሩሳሌም የማበረታቻ ሽልማት በቅርቡ አካሂዶ ነበር። በእለቱ የ8 ሺህ ብር ድጋፍም የተሰጣቸው አሉ። በሽልማቱ ስነ ስርዓት ላይ ንግግር ያደረጉት የኢየሩሳሌም ሕፃናትና ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ አቶ ሙሉጌታ ገብሩ የሚከተለውን መልእክት አስተላልፈዋል።
ይህ የመጀመሪያ የምንሰራው እነዚህ ልጆች የስነ ልቦና ትምህርት ነው የምንሰጠው። ማስተካከል፣ አስተሳሰባቸውን የመቀየር እና በሁለት እግራቸው እንዲቆሙ በራሳቸው እንዲተማመኑ ማንነታቸውን እንዲያገኙ ነው የምንሰራው። ከዛ በኋላ ግን የሙያ ክህሎት በመረጡት ነው የምንሰጠው። ስለዚህ በዛ መሰረት እንግዲህ ህይወት ሰርተን የምናገኛት ነች። ተሰርታ ጠብቀን ህይወት ተሰርታ አይደለም። እያንዳንዱ ሰው ህይወቱን መስራት ያለበት ራሱ ነው። እዚህ ጋር ደርሳለሁ፣ እንዲህ አደርጋለሁ፣ እንዲሆናለሁ፣ ቤተሰብ መሰርታለሁ፣ ስራ አገኛለሁ፣ እማራለሁ ብሎ ራሱ ነው ህይወትን እያንዳንዱ ሰው የሚሰራት ማለት ነው። ከዛ ውጭ ከሌላ የምናገኘው ነገር ብዙ አይጠቅመንም። በራሳችን የምናመርተው በራሳችን ላይ ስንቆም በራሳችን ስንተማመን በእውቀታችን በችሎታችን ሰርተን ስናገኝ ነው ጥሩ የሚሆነው። ለምሳሌ መረዳት የሚችል ሰው እስከ ተወሰነ ጊዜ ነው የሚረዳው፣ ያ አይቀጥም። ስለዚህ በአብዛኛውን ነገር በራስ የመተማመን በራስ የመቆም እና ራስን የማዳመጥ ችሎታን የማወቅ በዛ ችሎታ ተጠቅሞ ኑሮን ለማሸነፍ መጣ።
እነዚህ አብዛኛዎቹ ከሴተኛ አዳሪነት ህይወት የወጡ 91 ወጣት ሴቶች ካሳለፉት ህይወት ተነስተው አሁን ያገኙትን ጥቅም ሲናገሩ እንባ ይተናነቃቸው ነበር።
ቢዝነስ ስራ ቤት የነበርኩት መስመር ኢንዱስትሪ የነበረ ከምላችሁ በላይ ካሳያው ልጠጣለሁ፣ ሲጋራ ጨሳለሁ፣ ቅማለሁ፣ በጣም እናደናለሁ፣ ራሴን ለማጥፋት ሞክሬ ነበረ እና በጩቤ ራሱ በዚህ ስራ ምክንያት በጩቤ ጭቅላቶ ብቻ ነበር። በኢየሩሳሌም ትንሽ እያመመኝ ነበር። የሆነ ጭንቅላቴ ብዬ መንካትንትን ነበረ እና አባይ በጣም ማመሰግናት እሷን አለቃ የወትኝ በቃ ለኢየሩሳሌም ድርጅት እንደዚህ ባለል ብይታ ማከራቸዋለኝ እንደዚህ ብቶኝ እንደዚህ ምናምን በህክምና በቃ እንደት እንደ ወንድም ሆነው ይመክሩናል። ይሁም
የባህር ዳር ከተማ አስተዳደር ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ የሻለም ፋንታውን ሌሎች ግብረሰናይ ድርጅቶች በሴቶች ላይ እንዲሰሩ ጥሪ አቅርበዋል።
ለሰባተኛ ጊዜ እያስመረቃል። ስለዚህ ሌሎች መንግስታዊ ያልሆነ ድርጅቶችም አላቸው። እባካችሁ በእነዚህ አይነት ነገር ትውልድን መቅረጽ እየሰራሁ ኢየሩሳሌም በዚህ ቀጣይም ሰፋ አድርጎ በተለይ ደግሞ አማራጭ አጥተው ማሳደግ አቅቷቸው እራሳቸው መሆን አቅቷቸው በየጎዳናው ከፖሊስ የአይጥና ድመት ሩጫ አውጥተው ዛሬ እራሳቸው ችለው ነገ የብዙ ድርጅት የብዙ መስሪያ ቤት ወይም ባለሙያ ባለቤት ልትሆኑ በዝግጅት ላይ ያላችሁ እና እንኳን ደስ አላችሁ።
ከተቋቋመ ከ35 ዓመት በላይ እድሜ ያስቆጠረው የኢየሩሳሌም ህጻናት ማህበረሰብና ልማት ድርጅት በኢትዮጵያ በአማራ፣ በኦሮሚያ፣ በደቡብ፣ በሐረሪ ክልሎች እንዲሁም በአዲስ አበባ በጤና፣ በትምህርት፣ በሴቶች ላይ ሰራና በቀጥታም ሆነ በተዘዋዋሪ ከ3 ሚሊዮን በላይ የህብረተሰብ ክፍሎችን በተለያዩ መስክ ተጠቃሚ ማድረጉን የድርጅቱ ስራ አስኪያጅ አቶ ሙሉጌታ ገብሩ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ወደዚህ ወደ ዩናይትድ ስቴትስ እንመለሳለን። ዮፍታይ ሙላት ነዋሪነቱን በሰሜን አሜሪካ ያደረገ የግል ስብዕና አሰልጣኝና ማህበረሰባዊ መድረኮች መሪ ነው። ዮፍታሄ በኢትዮጵያ ማህበረሰብ ውስጥ ጤናማ ኗኗርን የሚያበረታቱ ውይይቶችን ከመፍጠር በተጨማሪ ወጣቶችን ከባህልና ማንነታቸው ጋር ይበልጡን የሚያቀራርቡባቸውን ዝግጅቶች በማስተባበርም ይታወቃል። ከጥቂት ሳምንታት በፊት በእነዚህ ተግባራቱና በተያያዥ ጉዳዮች ላይ ተጫውተናል። ስለ መነሻው አስቀድሞ ይነግረናል።
ስራዬ ብዙ ሰዎች ኮንታክት ስለሚያደርጉኝ ባለንበት ኮሚኒቲ ውስጥ የምንሰራባቸውን ችግሮቹን አይነቶቹን በማስተዋል አንድ ዋን ቱ ዋን የሚል አይነት ነገር ነበር ብዙ ሰዎችን ስረዳ የቆየሁት። በኋላ ግን በኮቪድ ምክንያት የሰው መጎዳት እየበዛ ሲሄድ በሶሻል ሚዲያ ተቀርቶ ኢንተርቪውም የተለያዩ ባለሙያዎችን በመጋበዝ ይህንን ለህዝቡ ለሞር ለማውጣት በማለት ነው እንግዲህ ፕሮግራሙ የተጀመረው ማለት ነውና ያንዳንዱን ለአንዳንድ ሰው ከመድረስ ይልቅ አብዛኛውን ሰው አድራሽ ማድረግ የምንችልበትን ብዙ ባለሙያዎች ስላሉን በራሳችን ቋንቋ ማስተማር የምንችልበት የተፈጠረ ፕሮግራም ነው።
ኤፍታ እንግዲህ አንተ በመታዘጋጀው በዚህ መድረክ ላይ ትውልድ ኢትዮጵያውያንን የሚፈትኑ በጤናቸውም ላይ ጉዳት እያሳደሩ ያሉ ጉዳዮችን ታነሳለህ። በዋነኝነት በዚህ በሰሜን አሜሪካ ያሉ ትውልድ ኢትዮጵያውያንን የሚመለከቱ ጉዳዮችን ነው የምታነሳሳው። የኛ ማህበረሰብ ማለትም በዚህ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን በዋነኝነት እየተጋፈጣቸው ያሉ ጤና ነክና ማህበረሰብ ነክ ችግሮች ምንድናቸው ባንተ እይታ?
እንግዲህ ገባህ፣ አብዛኛውን የኛ ህዝብ ለል አፍሪካን ጀምሮ ማለት ነው ብዙ ጊዜ ወደ ከኢትዮጵያ ወደ አሜሪካ እንሂድ ስንል በትልቅ ሁኔታ ትልቅ ነገር እንደሚደርስልን ብሩም ሁሉም ተበትኖ የሚያጋጥመን በመምሰል ነው ሰው ከኢትዮጵያም ከአፍሪካም የሚወጣው ማለት ነው። ስንመጣ ግን የሚያጋጥሙን ነገሮችን ዲል ለማድረግ ብዙ ሰው ወይ ችሎታ የለውም አቅሙ የለውም ወይም ደግሞ የሚያጋጥመውም የሚገባው ግለት የማይችል ሲሆን በብዙ ሰው ላይ ዲፕሬሽን እና አለመቻልን የተፈጠረልኝ ነው። በሆሊውድ ቡቻ የነውን ፊልሞችን መጥቶ ደግሞ እዚህ ማሳካት ሳይቻል ሲቀር ሰው ወደ ኋላ የሚጎተትበት እና እንዴት ነው ደግሞ ራሴን ወደ ላይ ማንሳት እችላለሁ ሲል ባለው አካባቢ ውስጥ ብዙ ኢንፎርሜሽኖች ስለማንደራረግ የኛ ትልቁ በህብረተሰባችን እንረዳዳ የሚለው ነገር ብዙ የለም። ወይ ሰው ሲሞት ብቻ መድረስ መቅበር ነው ወይ ሰርግ ላይ እንሰባሰባለን እንጂ ዴይ ቱ ዴይ አክቲቪቲ ላይ ይህንን ሰው ብረዳው ነገ ትልቅ ሰው መሆን ይችላል፣ እኔ በዚህ ችግር ውስጥ አሳልፍ ያለው እሱ ደግሞ ማሳለፍ የለበትም ብለን ብዙ ሼር የማናደርጋቸው ኢንፎርሜሽኖች ስላሉ እነሱን በፊት ለፊት አምጥቶ ታቡ ሳይሆን መረዳዳት ምን ማለት እንደሆነ የሰው መድኃኒቱ ሰው እንደሆነ ማሳወቅ የምንችልበትን መንገድ ለመፍጠር ነው። እና አብዛኛውን ጊዜ የማየው ትልቁ ችግር እንዴት ነው ኤክስፔክቴሽናችን ትክክል ሳይሆን የውሸት ኑሮ ተነግሮን በሆሊውድ በማይሆን በሶሻል ሚዲያ የሚለጠፉ ፎቶችን አይተን ከዋናው ኑሮ ጋር ከእውነተኛው ኑሮ ጋር ማገናዘብ የማይቻልበት ቦታ ስለሆነ ያንን ለማስተካከል ማንነታችንን መቀየር የምንችለው ኢንፎርሜሽን በማግኘት እርስ በርስ መረዳዳት እንድንችልና እውነቱን አውቀ ነው አብረን እንድንወጣ የሚለው ላይ ነው እንግዲህ ብዙ ማተኩረው።
በተለይ ማህበረሰባችን በበቂ ሁኔታ በግልጽ ባላወራበት የአእምሮ ጤና ጉዳይ እንቅስቃሴዎችን ታደርጋለ። ስለ አእምሮ ጤና ማውራታችን አስፈላጊነቱ ምን ያክል ነው? ለምንስ ነው ማውራት የሚገባን? ከየትስ እንጀምር በእነዚህ ጉዳዮች ላይ ለመነጋገር?
እንግዲህ አሁን በዚህ ወር ለሌላው ለማያውቀው ሰው ሰፕተምበር ሱሳይድ አዌርነስ ማንዝ ይባላል። እና በብዙ ቦታ ላይ ባለማውራት ነው ብዙ ነገሮች ችግር የሚፈጠሩት፣ ባለማወቅ ነው ችግር የሚፈጠሩት። እና ተወያይተን የምናወጣበት መንገድ ከአንዱ ሰው መንገዶች ይመጣሉ። ምንድነው አሁን ለምሳሌ ምን የሚባል ነገር አለ? አስክ መጠየቅ ማለት ነው። ሪሰርች የሚያሳየው ምንድነው ስለጠየቅን አንድ ሰው የሱሳይድ ቶት አለብህ ዲፕሬሽን አለብህ ብለህ ስንጠይቃቸው የሚጨምር ስለሚመስለን ብዙ ጊዜ አናወራውም፣ ወደ ኋላ እንጎትተዋለን። ወይም ደግሞ አንዳንዴ ብዙ ጊዜ የማዳመጠው ምን ይባላል ይሄ የነጭ ችግር ነው ይሄ የጥጋበኛ ችግር ነው ይባላል። ብዙ ሰዎች ግን እያጣለ በአሁኑ ሰዓት ላይ ብዙ ልጆቻችን ብዙ ሰዎች እስር ቤት ያሉ አሉ፣ በማይሆን ክሪሚናል ውስጥ እየተፋጠፉ ራሳቸውን የሚያጠፉ ብዙ ቤተሰቦች እየሰማ ነው አለ። ይሄ አለ ግን መጠየቅና መወያያቱ የማይጎዳ መሆኑን ጥቅም የሚሆነውና መረዳዳት የምንችልበት ይባላል። ሁለተኛው ቢደር ይባላል፣ መገኘት ከኢንዲቪጁዋሉ ጋር አንድ ላይ መገኘት እና ዲፕሬስድ ከሆኑ የሱሳይድ ቶታቸውን በማወቅ በምን አይነት እርዳታ ልናዘጋጃቸው ወይም ደግሞ አብረናቸው በመሆን አለውልህ አለውልሽ የምንባባልበትን መንገድ መፍጠር እንችላለን ማለት ነው። በሶስተኛ ደረጃ የሚጠቀሰው ኪፕ ደም ሴፍ፣ እነዚህን ሰዎች ችግር ላይ ነኝ ብለው በሚያወሩበት ሰዓት ላይ መፍትሄ እንዳለ እና ካጠገባቸው ያሉ ነገሮች ነው። አንዳንድ ሰው ራሱን ለማጥፋት የሚያስባቸው መንገዶችን ሊያዘጋጅ ይችላል። በመድኃኒት ሊሆን ይችላል፣ በመሳሪያ ሊሆን ይችላል። የተለያዩ እነዚህን መንገዶችን ያ ሰው እየሰበሰበ ከሆነ እነዚህን ነገሮች ከዛ ሰው ማራቅ እንዳለብን ከነዛ ሰዎች ጋር አብረን በመሆን ማገልገል ይኖርብናል፣ ማውጣት ይኖርብናል ማለት ነው። Help them connected and then stay connected to more network. ብዙ ጊዜ አብዛኛውን ሰው የሚያጠፋው ራሱን አብሮ መጫወት የሚችልበት አብሮ የሚገናኝበት ከህብረተሰቡ ተገልሎ ራሱን አገልሎ ለብቻው የሚቀመጥበት ቦታ አለ ማለት ነው። ከዛ ለማውጣት ደግሞ የተለያዩ ሰፖርት ሲስተሞች፣ የተለያየ ኢንፎርሜሽኖች ሳይከፈልበት ራሱ በተዘጋጁ ብዙ አይነት ደረጃ ሪሶርሶች ስላሉ እነዛን እንዴት አድርገን ነው መከታተል የምንችለው? እንዴት ነው ለእነዚህ ሰዎች ደግሞ ኮኔክትድ ሆኖ ብቻሽን አይደለሽም ብቻህን አይደለህም የምንባባልበት ማለት ነው። ከዛ በአምስተኛ የሚጠቀሰው ፎሎው አፕ ሾው ምንድነው? ስታዲስ ምንድነው የሚያሳየው? በጣም እንዳልኩ ቅድምም ምንም ወጪ በማያወጣበት መንገድ አንድ ሰው ራሱን ሊያጠፋ ይችላል ብለን የምናስብ ከሆነ እርዳታ መገኘት የሚችልበት ብዙ ብዙ ደረጃ መረዳዎች ስላሉ ከዛ ሰው ጋር በመከታተል ከዶክተራቸው ጋር በማገናኘት የምናሳየው ነው ማለት ነው። ይህንን ደግሞ ለርን ሞር መጨረሻ ላይ ምንድነው እያንዳንዳችን ልናደርገው የምንችለው? እኔ በዮፍታህነት አንተ በአንተነትህ ማገዛዘት የምትችላቸው ምንድነው? ብዙ ኢንፎርሜሽኖች ስላሉ ስለነዛ ኢንፎርሜሽኖች ተረድተን ለሌላው ማስተላለፍ ለራሳችንም ይጠቅመናል፣ ለቤተሰቦቻችን ደግሞ ለምናገናኘው ለህብረተሰቡ እንዴት አድርገን ማስተላለፍ እንችላለን በሚለው ነው። እና በአጭሩ ሳምራይዝ አድርገው አስክ መጠየቅ፣ ቢ ዴር አብራችሁ ሁኑ፣ ኪፕ ደም ሴፍ ሴፍቲውን የተለያዩን ነገር ማገናኘት፣ ሀብ ደም ኮኔክትድ። በጣም በእኛ ህብረተሰብ ደግሞ ብዙ ጊዜ ማንነታችንን አብረን ያደግን አብረን የኖርን ከጎረቤት ጎረቤት ጋር የምንኖር ሰዎች ስለሆነ ያንን እየለየን እንዳንኖር ተመልሰን ያንን ባህላችንን የምናከብርበት እና ኢንፎርሜሽን ደግሞ አለ አቬይላብል ስለሆን ያንን ተረድተን ለእኛም ለሌላውን ማቅረብ የምንችልበትን መንገድ እናደርግ ነው ባጭሩ።
ዮፍታሄ፣ እንግዲህ ቀደም ብለንም እንደጠቀስነው ማህበረሰብ ላይ ያተኮሩ አገልግሎቶችን ነው እየሰጠ የምትገኘው። በአብዛኞቹ እነዚህ የምትሰጣቸው አገልግሎቶችም ሆነ የምታዘጋጃቸው መድረኮች በግል ከተለያዩ ሰዎች ጋር ለመገናኘት እድሉን ቢሰጡህም የራሳቸው ጫናና የመልስ ስሜት የስሜት አጣብቂኝ ውስጥ የሚከቱም ሆነው ይሰሙኛል። እነዛን ነገሮች እንዴት አድርገህ ነው የምትፈታቸው? የተለያዩ ሰዎችን ጭንቀት፣ የተለያዩ ሰዎችን ችግር፣ የተለያዩ ሰዎችን ጠባሳ ነው ስታዳምጥ እንዲሁም ደግሞ ለማከምም ጥረት ስታደርግ የምትገኘው በተለያዩ መድረኮች ላይ። ይህንንና የግል ህይወትህን እንዴት አድርገህ ነው ሚዛናዊ ለማድረግ የሞከርከው?
አሁን ለምሳሌ እኔ አንድ ልጅ አለኝ አውቲዝም የሆነ ማለት ነው። አውቲዝም ላይ ብዙ የምሰራበት ምክንያት ምንድን ነው? የራሴ ያወቅኩትን በልጄ ላይ ያሳለፍኩትን ለሌላውን ማስተማር ስለሚገባኝ ማለት ነው። አብዛኛውን የኛ ህብረተሰብ ስፔሻሊ ወንዶች አባቶች አይሳተፉም። ስለማይሳተፉ እኔ ከዛ ልጄ ጋር ምን አይነት ትምህርት እንደተማርኩኝ ለእኔ ጠቀመኝም አውቲዝም ስላለው ብቻ ወደኋላ ይጎተታል መደበቅ አለበት የሚል ቋንቋ ሳይሆን እነዚህ ልጆች በተሰጣቸው ሁኔታ እኛም አክብረ ነው ተቀብለ ነው ስጦታም አድርገ ነው ሌላውን ማስተማር የምችለው። የኔ ያሳለፍኩትን ችግር ለሌላው ማስተማር ብችል መቀበል ሶሳይቲውን መቀበል የሚችልበት ማለት ነው። ስለዚህ ከሚገርምህ በላይ ሁላችንም በየቤታችን ችግር አለ። ስለማናወራበት ነው እንጂ ማንም ሰው ህይወቱ ፐርፌክት ሆኖ የሚንቀሳቀስ የለም። ስለዚህ የኔን ችግር ከሌላው ጋር ማውራት ማለት የኔንም ችግር መቀነስ ማለት ነው። ስለዚህ ደግሞ ኮኔክት በማድረግ ከሚገርም በላይ አሁን አንዳንዴ በጣም የምንሳሳተው ንግግር አለ፣ አበሻ ከአበሻ ጋር መስራት አይቻልም ይባላል። እኔ ይህን ስራዬን ከጀመርኩኝ ጀምሮ ያወቅኩት የተማርኩት ነገር ምንድን ነው? ብዙ ኢትዮጵያኖችም ኤርትራኖችም ሰውን ለመርዳት ቁጭ ብለው ግን በሌላው በሚዲያው በሚደረገው ስድብም በሌላ ነገር ዲስከሬጅ ሆነው ተቀምጠው የማይሰሩ አሉ። እነሱም ሰዎች አውጥቶ ከሰው ጋር ኮኔክት ማድረግ ብዙ ብዙ ሰዎች ስላሉ ለመርዳት የተዘጋጁ ለማስተማር የሚችሉ በጣም ትልቅ እውቀትና ያላቸው ሰው መርዳት የሚችሉ ሰዎች እንዳሉንም ለማሳየት ስለፈለኩኝ እና ማንነታችን በችግር ብቻ በሚወራው ሳይሆን በጥሩ ሁኔታ ማስተማር የሚፈልጉ ይህንን ደግሞ ስራዬ ብለው ከልባቸው የሚሰሩ ብዙ ኢትዮጵያኖችና ብዙ ኤርትራኖች እንዳሉ ለሰው መገንዘብ ስላለበት ብቻችን ነው።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ኤደን ገረመው በማህበራዊ አውታሮች ላይ ከተጋሩ አበይት ጉዳዮች መካከል ስለተወሰኑት ትነግረናለች።
ድምጻዊ አዲስ ለገሰ በቅርቡ ያወጣው እንጃ የተሰኘ ተወዳጅ ነጠላ ዜማ በኦኬ አፍሪካ መጽሔት ላይ የ2022 የምስራቅ አፍሪካ ምርጥ ሙዚቃዎች መካከል ዝርዝር ውስጥ ገብቷል። አሸናፊ ሆኗል። በናሆም ሪከርድስ በኩል በዩቲዩብ ለእይታ የበቃው እንጃ የተሰኘው ስራ በሱ ባለይታየው ዜማ ግጥም በናትናኤል ግርማቸው፣ ቅንብሩ ደግሞ በሚካኤል ኃይሉ፣ ማስተሪንግ በክሪቤል ተስፋዬ የተሰራ ሲሆን የሙዚቃ ቪዲዮ በዳንኤል ግርማ ዳይሬክተርነትና በኢነርጂ ፊልም ፕሮዳክሽን አዘጋጅነት ለህዝብ እንደቀረበ በድምጻዊው የፌስቡክ ገጽ ላይ አግኝተናል። ታንዛኒያዊው ዳይመንድ ፕላትኑዝ፣ ኡጋንዳዊው ማኡሚን፣ ኬንያዊው ብሩክሊን ቦይዝ፣ ታንዛኒያዊቷ ዙቺ በኦኬ አፍሪካ ምርጥ የ2022 ውስጥ ከተካተቱ ሌሎች አፍሪካውያን ሙዚቀኞች መካከል ይገኙበታል። የጅማ ዩኒቨርሲቲ በቅርቡ ህይወቱ ላለፈው ክቡር አርቲስት ዶክተር አሊ ቢራን ክብር ለማስቀጠል የተለያዩ ዝግጅቶችን በዚህ ሳምንት እያካሄደ ይገኛል። ዩኒቨርሲቲው አያይዞም ጅማ ዩኒቨርሲቲ በቀጣይ ዓመት ጀምሮ በአርቲስት አሊ ቢራ ስም የነጻ የሙዚቃ ትምህርት እድል ለተማሪዎች ለመስጠት መወሰኑን የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል አባፊጣ ማስታወቃቸውን በዩኒቨርሲቲው የማህበራዊ መገናኛ ብዙሃን ገጾች ላይ ሰፍሮ አግኝተነዋል። በዝግጅቱ ላይ የአሊ ቢራ ባለቤት ወይዘሮ ሊሊ ማርቆስ፣ አርቲስት መሐመድ ቆጴ፣ ከነማሞ መዘምርና የመጫና የቱልማ የተማሪዎች ክንፍ አባል የነበሩት አባብዬ አባጆቢር እንዲሁም አባዱላ አባጅፋርና አርቲስት ቴድሮስ ተሾመ መገኘታቸውም ተገልጿል። የጅማ ዩኒቨርሲቲ ፕሬዚዳንት ዶክተር ጀማል አባፊጣ አሊ ቢራ ከሀገር የዘለለ ዓለም አቀፋዊ አርቲስት መሆኑን ያነሱ ሲሆን ፕሬዚዳንቱ የሙዚቃ ስራዎቹ በሁሉም ትውልድ ማህበረሰብና ህዝቦች እኩል የተወደዱ ናቸው በማለት አሊ ቢራ በህይወት ዘመኑ ከሀገር ውስጥና በውጭ ሀገራት ያገኛቸው የክብር ሽልማቶች ተሰባስበው በጅማ ዩኒቨርሲቲ እንዲቀመጡ ዩኒቨርሲቲው ፍላጎት እንዳለውም አስታውቀዋል። የመርሃ ግብሩ የክብር እንግዳና የአሊ ቢራ ባለቤት ወይዘሮ ሊሊ ማርቆስ በመድረኩ የተነሳ ስሜታዊ መሆናቸውን መግለጻቸው የተጠቀሰ ሲሆን በእለቱ ባደረጉት ንግግርም ለአሊ የህይወት ዘመን ትሩፋቶች የተዘጋጀውን መድረክ አመስግነው ጅማ ዩኒቨርሲቲ የአሊ ቤት ነው፣ አሊ ቢራ ሙዚቃ ትምህርት ቤት አባላትም የአሊ ልጆች መሆናቸውን አሳይታቸዋል በማለት መግለጻቸው ታውቋል። ጅማ ዩኒቨርሲቲ ለአሊ ቢራ የሰጠውን ክብርና በቀጣይም ሊተገብራቸው ስላሰባቸው ስራዎችም ምስጋናቸውን አቅርበዋል። የሙዚቃ ባለሙያው አቶ ሰርጸፍሬ ስብሐት የኢትዮጵያ አርቲስቶች የሁለገብነት ምዕራፍ በአሊ ቢራ ፈርቀዳጅነት በሚል ርዕስ ጽሁፍ ያቀረቡ ሲሆን ሌላኛው በመርሃ ግብሩ ላይ ጽሁፍ ያቀረቡት ደግሞ ክቡር ዶክተር አርቲስት መሐመድ ቆጴ አሊ ናቸው። በዝክረ አሊ መርሃ ግብር ላይ ጅማና አሊ በሚል አሊ ከጅማ ጋር ያለውን ቁርኝት በሚዳስስ ሀሳብ በአብዱል ከሪም አባጎሮ ፔሬና የምስራቁ ዋርካ በሚል በተዘጋጀው የአሊን ህይወት የሚዳስስ መጽሐፍ ላይ የተመሰረተ ሀሳብ ደግሞ በዶክተር አሸናፊ በላይ ቀርቧል። በመድረኩ ማጠቃለያ ላይም አርቲስት ቴድሮስ ተሾመና የክብር ዶክተር አርቲስት መሐመድ ቆጴ ከሙዚቃ ትምህርት ቤቱ ጋር አብሮ ለመስራት ያላቸውን ፍላጎትና ተነሳሽነት መግለጻቸውም ተያይዞ ሰፍሯል። በልዩ እግር ኳስ ችሎታው የሚታወቀውና ባለፈው ምዕተ ዓመት ከተፈጠሩ የእግር ኳስ ተጫዋቾች መሪ ተደርጎ የሚታየው የብራዚሉ ዝነኛ እግር ኳስ ተጫዋች ፔሌ ከዚህ ዓለም በትላንት ሐሙስ ታህሳስ 2015 ዓ.ም ህይወቱ ማለፉን ሴት ልጁ በኢንስታግራም ገጿ ላይ አስታውቃለች። የ82 ዓመቱ ፔሌ ከባለፈው መስከረም 2014 ዓ.ም ጀምሮ በአንጀት ካንሰር ሕክምና ትልቅ እጢ ከተወገደለት በኋላ በቋሚነት ሆስፒታል እየተመላለሰ ሕክምና ሲወስድ እንደቆየ ተመልክቷል። ESPN የተሰኘው የስፖርት ዘጋቢ መገናኛ ብዙሃን በዚህ ወር መጀመሪያ አካባቢ ላይ ባወጣው ዘገባ ሐኪሞች ካንሰሩን ለመከላከል የሚወስደው የኪሞቴራፒ ሕክምናው የተጠበቀውን ውጤት እያመጣ አይደለም በሚል ስጋት እንደገባቸው አስታውቆ ነበር። ሴት ልጁ ኬሊ ናሲ ሲሚንቶ የገና ክብረ በዓል በቤታችን አይከበርም፣ አባቴ በሆስፒታል ነው የሚያሳልፈው ስትል ባለፈው ሳምንት በማህበራዊ ድረገጽ ላይ አስታውቃ ነበር። ፔሌ በባዶ እግር ከሚያስኬድ ድህነት እስከ ዓለም አቀፍ ታዋቂ እግር ኳስ ተጫዋችነት የደረሰ ሲሆን በሙሉ ስሙ ኤዲሰን አራንቴስ ዶ ናሲሜንቶ በመባል የሚታወቀው ፔሌ 1281 ግቦችን በማስቆጠር በዓለም ክብረ ወሰኑን አሁንም ይዟል። ፔሌ እንደ አውሮፓውያን አቆጣጠር በ1974 ዓ.ም ከሳንቶስ ጡረታ ከወጣ በኋላ በኒውዮርክ ኮስሞስ በመግባት የሚያስችለውን ስምምነት በመፈራረም አስገራሚ በሆነ መልኩ ወደ ሰሜን አሜሪካ እግር ኳስ ሊግ ሊገባ ችሏል። በተለየ ብቃቱና በተወዳጅ ፈገግታው የሚታወቀው ፔሌ እግር ኳስ ባለም ላይ ተወዳጅ እንዲሆንም አስተዋጽኦ አድርጓል ይባላል። የኮከቡ እግር ኳስ ተጫዋችን ሞትን ተከትሎ እጅግ ብዙ የእግር ኳስና በተለያዩ የህይወት ዘርፍ ውስጥ ያሉ ግለሰቦችና ተቋማት ሀዘናቸውን እየገለጹ ይገኛሉ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን፣ የአሜሪካ የቀድሞ ፕሬዝዳንቶች ቢል ክሊንተን እና ባራክ ኦባማም በትዊተር ገጻቸው ላይ ከብራዚል ታላላቅ ተጫዋቾች ውስጥ አንዱን በማጣታቸው ማዘናቸውን የሚገልጹ መልእክቶችን አስተላልፈዋል። ከአሜሪካ ድምጽ ለተሰናዳው የመዝናኛ ዜና ኤደን ገረሙ ከዋሽንግተን ዲሲ።
ኤደን እናመሰግናለን። በጎርጎሳውያኑ አዲስ ዓመት ዋዜማ ላይ ነው የምንገኘው። እንዲህ አዲስ ዓመት ሲቃረብ ታዲያ አዲስ እቅድና አዲስ ግብ ይዞ ብቅ ማለት የተለመደ ሆኗል። ለመሆኑ እኒህን ግቦችና እቅዶች እንዴት ማሳካት ይቻላል? የአሶሺየትድ ፕሬስን ዘገባ ቆንጅታዬ እንደሚከተለው አቀናብረዋለች።
እንደ አውሮፓውያን የዘመን አቆጣጠር የአዲሱ የ2023 ዓመተ ምህረት ዋዜማ ላይ ነን። ብዙዎች ታዲያ ይህንን ጊዜ ለራሳቸው የአዲስ ዓመት ውሳኔ ለማውጣት ይጠቀሙበታል። ምክንያቱ ምንድን ነው ትሉ ይሆናል።
We have a chance to leave behind all of the old stuff.
አዲስ አመት መጣ። አሮጌውን አመት ከጥሩም ከመጥፎም ጋር ሸኝተን አዳዲስ እቅዶችን አውጥተን ወደፊት ለመራመድ ይሄ ጊዜ መልካም አጋጣሚ ይሆናል። አዲስ እቅድ አዲስ ግብ መወጠኑ ደስ ይላል፣ ያነቃቃል።
የኮሎራዶ ዩኒቨርሲቲ የምክር አገልግሎት ባለሙያዋ ማንዲ ዶሪያ ናቸው ለአሶሲየትድ ፕሬስ ይህንን የተናገሩት። ለአዲስ ዓመት ያወጣናቸውን ግቦች አሳካለሁ ብለን የሰነቅነው ተስፋና ቁርጠኝነት በዕለታዊ የኑሮ ሩጫና ውጥረት ምክንያት እውን ላይሆንልን ይችላል ይላሉ። ለዚህ መድኃኒቱ ታዲያ የማይሆንልንን ነገር ከመጀመሪያው አለመወጠን ነው በማለትም ይመክራሉ።
There's a concept called SMART goals. So SMART goals should be specific.
በብልሃት ማቀድ የሚባል ጽንሰ ሐሳብ አለ። በደንብ ግልጽ ያለ ግብ መሆን አለበት። ስራ ላይ መዋል የሚችልና መሳካት አለመሳካቱን መመዘን የሚችል መሆን አለበት። በዚህ ጊዜ ውስጥ አሳካዋለሁ ብሎ የጊዜ ገደብ ሊቀመጥበት የሚችል መሆንም ይኖርበታል። ለምሳሌ አካላዊ እንቅስቃሴ ማድረግ እፈልግ ይሆናል። ይህንን ለማድረግ ወደ ስፖርት መስሪያ ማዕከል በመሄድ ወይም በሳምንት አንዴ ዮጋ ማዕከል በመግባት ልጀምር እችላለሁ። ከዚያም ከሶስት ሳምንት በኋላ ደግሞ በላዩ ላይ እንዲሁ የጊዜ ገደብ ያለው እቅድ እያወጡ መከተል ይቻላል ማለት ነው።
ክሪስተን ዌላን በዊስካንሰን ዩኒቨርሲቲ የሕክምና ትምህርት ቤት መምህርት ሲሆኑ ፋይንዲንግ ዮር ፐርፐስ በሚል ርዕስ የማስተማሪያ ጽሑፍ የደረሱ ናቸው። እንዲህ ሲሉ ይመክራሉ።
New Year's resolutions are a cultural phenomenon, and it's really tempting to want to do them.
የአዲስ ዓመት ውሳኔ ባህል ነው። እኔም ለሞክረው ያሰኛል፣ ያጓጓል አይደል? በዋናነት የሚመክረው ታዲያ ቆም ብሎ ያን የመወስንበት ምክንያት ምንድን ነው? ያንን ለውጥስ ለምን እፈልገዋለሁ ብሎ ራስን መጠየቅ ያስፈልጋል። ለምሳሌ ክብደታችሁን 1-2 ኪሎ መቀነስ ትፈልጉ ይሆናል። ለምንድን ነው መቀነስ የፈለግኩት ብሎ ራስን መጠየቅ። ያንን እንድትወስኑ ያደረጋችሁ ምክንያት በደንብ ለይታችሁ ካወቃችሁት ውሳኔያችሁን አክብራችሁ ተግባራዊ ለማድረግ የበለጠ እድል ይኖራችኋል። ይህ እውነት መሆኑ በጥናቶች ተረጋግጧል።
አዲስ ዓመት ሲመጣ ይህንን አደርጋለሁ በሚል የሚያስፈራ እቅድ ከመቀበል ይልቅ ያለፈውን መለስ ብሎ በመቃኘት መጪውንም በማሰብ ገምግሞ በተሻለ መንገድ አመቱን መቀበል እንደሚሻል ነው ፕሮፌሰር ክርስቲን ወላን የሚመክሩት።
Rather than New Year's resolutions, one thing that I've loved to do.
እኔ ከአዲስ አመት ውሳኔ ልቅ የምወደውና ላለፉት አመታት የማደርገው ነገር አለ። አዲስ አመት ሲመጣ ለራሴ ደብዳቤ ጽፋለሁ። አሁንም መጪውን 2023ን ለመቀበል ለራሴ ደብዳቤ ጽፍኩ ነው። በዚያ ደብዳቤ አሁን ያለሁበትን ሁኔታና በሚቀጥለው ዓመት መሆንም ማድረግም የሚፈልገውን አስባለሁ። ትልቅ ቦታ የምሰጠው ነገር ምንድን ነው? ያንን አሰላስላለሁ። የማከብራቸውን እሴቶቼን፣ ምኞቴን፣ አላማዬን ሁሉ አስብና እሱን መሰረት ደብዳቤ ላይ አሰፍረዋለሁ።
ኤድዋርድ ሂንት ደግሞ በኢንዲያና ዩኒቨርሲቲ የስነ ልቡናና የአእምሮ ሳይንስ መምህር ናቸው። እሳቸውም ለአሶሲየትድ ፕሬስ በሰጡት ቃል አንድ ሰው አዲስ ዓመትን ተንተርሶ የሚያወጣው ውሳኔ እንዲሳካለት ከፈለገ ውሳኔውን ተግባራዊ ማድረግ ያንድ ጊዜ ስራ ሳይሆን በሂደት የሚከናወን መሆኑን መገንዘብ እንዳለበት ይመክራሉ።
Because I think most of the time in many goal pursuit situations
ምክንያቱም ብዙውን ጊዜ ለራሳችን የወጠነውን ግብ ተግባራዊ ለማድረግ ስንሞክር ያሰብነውን ውጤት ካላገኘን ራሳችንን በጣም እናስጨንቀዋለን። ነገር ግን ግባችንን በትንሽ በትንሹ መጥነን አዘጋጅተን ከተሳካልን ያሰብነውን በማድረጋችን እንኮራለን። ያ የበለጠ ብርታት ይሆነናል።
አያይዘውም በዚህ ዓመት ውስጥ ይህንን አድርጌ መገኘት አለብኝ ብሎ ውጥረት ውስጥ መግባት ሳይሆን ውሳኔን ተግባራዊ ለማድረግ ምን ያህል ተራምጃለሁ እያሉ ውጤቱን እየገመገሙ መሄዱ እንደሚሻል የሥነ ልቡና መምህሩ ኤድዋርድ ሂንት መክረዋል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮች። የነገ ሰው ይበለን። መልካም ጊዜ ይሁንላችሁ። Merry Christmas, we wish you a Merry Christmas and a happy